voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በመጀመሪያ ዲያስፖራ የሚለው ቃል በኢትዮጵያ ተቀባይነትን አግኝቶ ስራ ላይ ከዋለ ቢያንስ ወደ 30 ዓመታትን አስቆጥሯል። የቃሉ ስረ መሰረት የጥንት የግሪክ ቋንቋ ሲሆን የተበተኑ ከአካባቢያቸው ርቀው የወጡ ማለት ነው።
ተናጋሪው በዚህ በዩናይትድ ስቴትስ በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ዶክተር ጌታቸው መታፈሪያ ናቸው። የዴሞክራሲ ተቋማት ግንባታ በኢትዮጵያ በሚል ርዕስ ባለፈው ሳምንት በተካሄደ አንድ የኢትዮጵያውያን ጉባኤ ከተናገሩት የተወሰደ ነው። ዜናውን ተከትሎ ሰፋ ባለ ውይይት ክፍለ ጊዜ ይቀርባል። በሁለተኛው አጋማሽ ብዙዎች የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ቅንብር በሙዚቃ ቃና እያዝናናችሁ ያማሻችኋል። ሰላም ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከቀዳሚ መስከረም 20 2010 ዓ.ም ፕሮግራማችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ንጉሡ ታምሬ ፕሮግራሙን ይመራልናል። አሁን ወደ ቀዳሚው የሰዓቱ የዓለም ዜና። መልካም ምሽት፣
እንደምናመሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። ቱርክ በውጭ አገር ካላት ወታደራዊ ጦር ሰፈር ትልቁ የተባለው ዛሬ ቅዳሜ ሞቃዲሾ ውስጥ ተከፈተ። በሥነ ሥርዓቱ ላይ የሶማሊያ መሪዎች፣ የቱርክ ወታደራዊ ባለሥልጣናትና ዲፕሎማቶች ተገኝተው እንደነበር ታውቋል። የሶማሊያው ጠቅላይ ሚኒስትር ሐሰን አሊ ኬይሬ እና የቱርኩ የጦር ጀኔራል ሁሉሲ አካር በጋራ ሆነው ይህንኑ ላለፉት ሁለት ዓመታት በግንባታ ላይ የነበረውንና የአራት ስኩዌር ኪሎ ሜትር ስፋት ያለውን ግቢ ጎብኝተዋል። ወታደራዊ የጦር ካምፑ 3 መኖሪያ ሕንፃዎች፣ የልምምድ ስፍራዎችና የስፖርት ሜዳ እንዳለው ታውቋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ ጠዋት ባስተላለፉት ትዊተራቸው በፖርቶሪኮ የሳን ሁዋን ከንቲባ ነቀፉ። ከንቲባዋ ትናንት ማታ ለመገናኛ ብዙሃን ሲናገሩ የተፈለገውን ያህል እርዳታ አልደረሰልንም፣ መንግሥት ማድረግ ያለበትን ያህል አልተንቀሳቀሰም፣ ፕሬዚዳንቱ ራሳቸው ለውድመቱ ምንም ደንታ አላሳዩም ማለታቸው አይዘነጋም። በመጪው ረቡዕ ወደ ፖርቶሪኮ እንደሚሄዱ የተገለጠው ትራምፕ ባለሥልጣናቱ የፖርቶሪኮን ማለታቸው ነው ሁሉም ነገር ለእነርሱ ብቻ እንዲደረግ ይፈልጋሉ ማለታቸው አይዘነጋም። ፖርቶሪኮ ማሪያ በተባለችው እጅግ ኃይለኛ አውሎ ነፋስ እንዳልነበረች መሆኗ ይታወቃል። የሰሜን ኮሪያ የኒውክለር ጦር መሳሪያ ግንባታዋን ለማቆም ፈቃደኛ እስከሆነች ድረስ ለድርድርና ለውይይት እድል መኖሩን በአሁኑ ሰዓት ቤይጂንግ የሚገኙት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ ቅዳሜ አስታወቁ። ቻይና በሕዝባዊ ዲሞክራቲክ ሪፐብሊክ ኮሪያ ላይ ጫና እንድታሳድር ቲለርሰን የቤይጂንግን ትብብር እንደሚሹ ተገልጧል። ከዚህ ቀደም ባለ ሰዓት ቲለርሰን ዋናውን የቻይና መንግሥታዊ የምክር ቤት ኃላፊና ውጭ ጉዳይ ሚኒስትሩን ጨምሮ ከሌሎችም ከፍተኛ ባለሥልጣናት ጋር መወያየታቸው ታውቋል። ሱሪያ ውስጥ በሽምቅ ተዋጊዎች ይዞታ ስር በሚገኝ አንድ ሰሜናዊ ምዕራብ መንደር ላይ በተካሄደ የአየር ጥቃት 4 ሕፃናትን ጨምሮ ከ28 የማያንሱ ሲቪሎች መገደላቸውን አንድ የሰብአዊ መብት አስከባሪ ቡድን አስታወቀ። ብሪታንያ የሚገኘው የሶሪያ ሰብአዊ መብት ጠባቂ ቡድን ዛሬ ቅዳሜ እንዳስታወቀው የአየር ጥቃቱ የተካሄደው ቱርክ ድንበር ኢድሊብ ክፍለ ሀገር ውስጥ ባለችው አማናዝ ከተማ ላይ ነው። ጥቃቱ በራሷ በሶሪያ ይሁን ወይ የእርሷ ሸሪክ በሆነችው ሩሲያ ግልጽ የሆነ ነገር የለም። የአደጋ አስወጋጅ ቡድን አባላት እንደሚናገሩት ከሆነ ግን እንደ አውሮፓ አቆጣጠር ካለፈው መስከረም 19 ቀን ጀምሮ የሶሪያና የሩሲያ የአየር ጥቃቶች አያሌ ሲቪሎችን እንደገደሉ አይዘነጋም። ዩናይትድ ስቴትስ 21 አሜሪካውያን ዲፕሎማቶቿ ሃቫና ውስጥ በደረሰባቸው የጤና መታወክ የተነሳ አስፈላጊ ያልሆኑ ዲፕሎማቶቿን እንደምታስወጣ አስታወቀች። ውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን ትናንት አርብ ይፋ እንዳደረጉት ዩናይትድ ስቴትስ ከኩባ ጋር ያላት ዲፕሎማሲያዊ ግንኙነት እንዲቀጥል ትፈልጋለች። ይሁንና ለአሜሪካውያን ዲፕሎማቶቿና ሠራተኞቿ ደህንነት ግን ቅድሚያ ትሰጣለች። የኩባ መንግሥት አሁን እዛ ውስጥ ላሉ ዲፕሎማቶቿ ኩባ ላሉ ማለት ነው ደህንነት ዋስትና እስካልሰጠ ድረስ ኤምባሲያችን አስፈላጊ የሆኑትን ሰራተኞች ብቻ ያስቀርና ቀሪዎቹን ዲፕሎማቶች ለማስወጣት ይገደላል ብለዋል ቲለርሰን። ቲለርሰን በዲፕሎማቶቹ ላይ የተገኘው የጤና ጠንቅ ምን እንደሆን አልገለጡም። ከኢራን ጋር በሚዋሰነው ምዕራባዊ የአፍጋኒስታን ክፍለ ሀገር ፋራህ ውስጥ ነውጠኞች ባለፈው ሳምንት በተደጋጋሚ ባካሄዱት ጥቃት ከ24 የማያንሱ የአፍጋኒስታን ወታደሮች መሞታቸው ተገለጠ። በክፍለ ሀገሩ የሚገኙ ፖለቲከኞችና ነዋሪዎች ለመገናኛ ብዙሃን እንዳስታወቁት የታሊባን አማጽያን ባላቡሎክ ወረዳና አካባቢው የሚገኙ ወታደራዊ ጣቢያዎችን ተቆጣጥረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የሰዓቱን የዓለም ዜና ነበር ያደመጥነው። አሁን የዲሞክራሲ ተቋማት ግንባታ በኢትዮጵያ በሚል ርዕስ በቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ኢሳት ትብብር የተዘጋጀው አራተኛው የምክክር ጉባኤ ባለፈው ቅዳሜና እሁድ እዚህ ዋሽንግተን ዲሲ አቅራቢያ ተካሂዷል። በዚህ ጉባኤ በርካታ ምሁራን ጥናቶቻቸውን አቅርበዋል። ፖለቲከኞች፣ ባለሙያዎችና የሃይማኖት አባቶችም የተገኙበት ሲሆን ብዙ ሺህ የተቆጠሩ ደግሞ በቀጥታ ይተላለፍ በነበረው ስርጭት አማካኝነት በኢንተርኔትና በፌስቡክ ተከታትለውታል። 2 ቀናት የፈጀው ስብሰባ በበርካታ ርዕሶች ላይ የተወያየ ሲሆን በተለይ ለሽግግር አስፈላጊ ናቸው ያላቸው ርዕሶችም በጥልቀት መርምሯል ይለናል በስፍራው ተገኝቶ ዝግጅቱን የተከታተለው ባልደረባችን ሰለሞን ክፍሌ እንዲህ አቀናብሮታል።
በቅዳሜው መርሃ ግብር ፍልሰት እና ዳያስፖራው በኢትዮጵያ ዲሞክራሲ ተቋማትን ለመገንባት የሚጫወተው ሚና በሚል ርዕስ የቀረበው ውይይት የተመራው ከጃፓን ስኩባ ዩኒቨርሲቲ በመጡት በፕሮፌሰር አቡ ግርማ ሞገስ ነበር። ጥናታቸውን ያቀረቡት 3 ምሁራን ደግሞ ኢንጂነር አለምሸት ገላጋይ፣ ዶክተር አራያ አምሳሉን በመተካት አቶ ድንበሩ ዘነበ እንዲሁም ፕሮፌሰር ጌታቸው መታፈሪያ ከሞርጋን ስቴት ዩኒቨርሲቲ ናቸው። 3ቱ ምሁራን ያቀረቡት የራሳቸውን ምልከታና የራሳቸውን የጥናት ግኝት መሆኑን የውይይቱ መሪ አስገንዝበዋል። በሩቅ ያለውና በስደት የሚኖረው ኢትዮጵያዊ ስለ ሀገሩ ችግሮች እየተወያየ ሊፈቱ የሚችሉበትን መንገድ በመፈለግ ረገድ ምን ሚና ይኖረዋል? የዳያስፖራው ጥንካሬና ድክመት ምንድን ነው? የሚለውንም ጨምረው ተናጋሪዎቹ የየበኩላቸውን ምልከታ አካፍለዋል። ለመሆኑ ዳያስፖራ ስንል ምን ማለታችን ነው? የቃሉ ታሪካዊ አመጣጥስ ከወዴት ነው? ዶክተር ጌታቸው መታፈሪያና ነፍሳቸውን ይማር ባለቤታቸው ዶክተር ማይገነት ሽፈራው ለረጅም ዓመታት ብዙ ጥናት አድርገውበታል፣ ጽፈውበታል። ዳያስፖራ ምን ማለት ነው? ዶክተር ጌታቸው መታፈሪያ፣
በመጀመሪያ ዲያስፖራ የሚለው ቃል በኢትዮጵያ ተቀባይነትን አግኝቶ ስራ ላይ ከዋለ ቢያንስ ወደ 30 ዓመታትን አስቆጥሯል። የቃሉ ስረ መሰረት የጥንት የግሪክ ቋንቋ ሲሆን የተበተኑ ከአካባቢያቸው ርቀው የወጡ ማለት ነው። እነዚህ ሰዎች በልዩ ልዩ ምክንያት ከሀገራቸው ፈልሰው ባህላቸውና ማንነታቸውን ለሌላው እያስተዋወቁና እየተወራረሱ የሚኖሩ ሰዎች ናቸው። በዚህ አይነት ሁኔታ በታሪክ ጥንት የተበተኑ ህዝቦች እስራኤላውያን ሲሆኑ በባቢሎች ሲወረሩ በ538 ከክርስቶስ ልደት በፊት አካባቢያቸው ጥለው መሰደዳቸውን የሚያመለክት ነው። ያም ስደት ከወራሪና ከግፍ ለማምለጥ ነበር። በዚህ ሁኔታ እንዲሁ ግሪኮች፣ አርመኖች፣ አውሮፓውያኖች፣ እስያኖች ተሰደዋል። አፍሪካውያኖችም በባርነት ቀንበር ስር ወድቀው ለባርነት ተሸጠው ወደ ሌላ ሀገር ሄደው መስፈራቸው የታወቀ ነው። ይህ ቃል ዲያስፖራ በኢትዮጵያ ተቀባይነት ከአግኝቶ አገልግሎት ላይ የዋለው ባለፉት ከ30-40 ዓመታት ውስጥ በኢትዮጵያ ላይ የተከሰተው የፖለቲካ ቀውስ ተከትሎ ነው። በታሪክ ከተጠቀሱት የዲያስፖራ የመበተር ሁኔታ ኢትዮጵያን ልዩ የሚያደርጋት የውጭ ወራሪ ህዝቧን አፈናቅሎ ወይም ረሃብና የተፈጥሮ አደጋ ህዝቧን አስገድዶ ከሀገር የወጡ ሳይሆን ሀገር ውስጥ በተከሰተው ምክንያት ሰብአዊ መብቶቻችን በመጨፈለቅ ህዝብን የሚያስተዳድር ሳይሆን የሚገዛና የሚነዳ ስርዓት በመንገሱ ነው። ይህን ሁኔታ ያለፈውን የደርግና የአሁኑ የህዝባዊ ወያኔ የሚመራው ኢዲሞክራሲያዊና ኢፍትሃዊ ስርዓትን ያመለክታል። ስለዚህ ዜጎች በትውልድ አገራቸው ባዕድ ስትሆንባቸው ሰላም ነጻነት ለመፈለግ ራስን ለማዳንና ለመሸሽ ከናካቴው የውል ባዕድ ሀገሮች ወደሚባሉት ፊታቸውን ለማቅናት ተገደዋል።
ለመሆኑ እኒህ በየዓለማቱ የተበተኑ ኢትዮጵያውያን ምን ያህል ይሆናሉ? በየት በየት አካባቢስ ነው የሚገኙት? አሁንም ዶክተር ጌታቸው፣
ኢትዮጵያውያን ወደ 3 ሚሊዮን ይጠጋሉ ይባላል። አብዛኞቹ በሰሜን አሜሪካ ውስጥ ይገኛሉ። በቅርብ ዓመታት አሜሪካ ውስጥ የሰፈሩት የጥቁር ህዝቦች ከጠቅላላው የአገሩ ህዝብ ቁጥር 5% ይሆናሉ። ከነዚህ ውስጥም በቁጥር የሚበልጡት የጃሜካ፣ ሄይቲ፣ ናይጄሪያ፣ ትሪኒዳድና ቶባጎ ዜጎች ሲሆኑ ኢትዮጵያኖች 5ኛ ናቸው። በአሜሪካ ውስጥ ያሉት ቁጥራቸው ወደ 1 ሚሊዮን ይጠጋል ይባላል። በዓለም ዳርቻ የተበተነው ይህ ዜጋ ከኢትዮጵያ ወጣ እንጂ ኢትዮጵያ ከውስጡ አልወጣችም። አንድ ቀን ወደ ሀገር ይመለሳሉ በማለት እንደ ሌሎቹ የመጀመሪያ ትውልድ ዲያስፖራ ማለሙም አልቀረም። በውጭም ሀገርም ኢትዮጵያን መስርቷል። የሃይማኖቱን ተቋማት መስርቶ በሶሻል ሚዲያው፣ በሬዲዮ፣ በጋዜጣና በመጽሔት፣ በቴሌቪዥን፣ በየማኅበሩ፣ በየተቋማቱ ስለ ሀገሩ ይወተውታል። ድምፅ ላጣውና ለታፈነው ወገኑ ድምፅ በመሆን ኑሮውን ሮሮ ያሰማል። ለሀገሩና ስለ ሀገሩ ባለበት ሀገር ባለሥልጣናት ይማጸናል። የበረዶ ቁርና የፀሐይ ሐሩር ሳይበግረው ሰልፍ ይወጣል። ሕዝቡን ለመታደግ ገንዘብ ያወጣል፣ ብሎም ለወገኑ ፈጥኖ ይደርሳል።
ዲያስፖራው በኢኮኖሚም በኩል ሀገሩን እየረዳ መሆኑን ዶክተር ጌታቸው አሃዝ እየጠቀሱና ከሌሎች አፍሪካ ሀገሮች ጋር እያነጻጸሩም አስረድተዋል።
ባለፈው ዓመት 3.7 ቢሊዮን ዶላር ሲላክ አብዛኛው ወይም 44% የተላከው ከሰሜን አሜሪካ ነበር። ከዚህ ከተሰጠው የገቢ ረሚተንስ አሃዝ የበለጠ ገንዘብ ወደ አገር እንደሚገባ ይታመናል። በባንክ ከሚዘዋወረው ሌላ የበለጠው በግለሰቦችና በደላሎች የሚላከው በርካታ ገንዘብ እንደሚሆን ይታመናል። ይህ ረሚታንስ ሌሎች ዜጎች ወደ ትውልድ አገራቸው ከሚልኩት ጋር ሲመጣጠን ትንሽ ነው። ምክንያቱም የኢትዮጵያውን ቁጥር አነስ ይላል፣ ፍልሰቱም የቅርብ ጊዜ ነው። በጠቅላላው አፍሪካ አገሮች ወደ 40 ቢሊዮን ዶላር ረሚታንስ ወደ የአገራቸው ይልካሉ። ጠቅላላው የአፍሪካ ይህን ገንዘብ ድህነትን ለመቀነስ አይነተኛ መድኃኒት ሆኗል።
የኢትዮጵያ መንግሥት በውጭ ያሉ ዜጎቹን ገንዘባችሁን እንጂ የፖለቲካ ተሳትፏችሁን አልፈልግም ማለቱ ይህ ዲሞክራሲያዊ ሥርዓት መሆኑን ያሳያል ሲሉም ተናግረዋል ዶክተር ጌታቸው። ኢንጂነር አለምሸት ገላጋይ በበኩላቸው በሀገራችን ጥቂቶች ብዙዎችን ረግጠው እየገዙበት ያለውን ሁኔታ ለውጭው ዓለም በማሳወቅና በማጋለጥ ረገድ ዲያስፖራው ብዙ ሊሰራ ይችላል ብለዋል።
በተለይ ትክክለኛ ዓይንና ጆሮ ሆኖ እያሰማን ያለው እንደ እሳት የተለያዩ ሚዲያዎች እንደነ ቢቢኤን እንደነ የተለያዩ ዜናዎች ለወገኖቻችን በቀጥታ እንዲደርስ የማድረግ ኃላፊነት ያስፈልጋል። ይህን ነገር በነ እሳት በኩል ጥሩ ስራ እየተሰራ አይነት አለ። በዛ መልኩ ኮንትሪቢዩት መደረግ ይችላል። ሌላው ደግሞ በሶስተኛ ደረጃ አይዲያ ነው። አሁን ቪዥን ኢትዮጵያ እንደዚህ አይነት የተለያዩ ምሁራኖች ከተለያየ ቦታ መጥተው በተለያየ ርዕስ ላይ እያስተማሩን፣ እያወያዩን፣ ምን ማድረግ እንደሚገባን እየመከሩን ያለበት ሁኔታ አለና በአይዲያ በኩል ደግሞ ዲያስፖራው ጥሩ አስተዋጽኦ ሊያደርግ ይችላል። በመጨረሻ ግን የአድቮኬሲ ስራ ላይ ነው። የአድቮኬሲ ስራ ሁለት መሰረታዊ ባህሪዎች አሉተኝ። አንደኛ በአሁኑ ሰዓት እየተሰራ ያለውን ግፍና በደል በአገራችን ላይ የማጋለጥ የፖለቲካ ስራ መስራት ይችላል። ሁለተኛ ደረጃ ደግሞ የበጣባብነት ናሮ ናሽናሊዝም እያካሄደ ያለው ነገር ሁሉን አቀፍ ሁላችንም የምንሳተፍበት ፍርሃት እንዲኖር ውጭ ያለው ሊተባበር ይችላል። 980 ሚሊዮን ብር ነው የአሜሪካ መንግስት ለኢትዮጵያ እየረዳ ያለው እና እንደነዚህ አይነት ነገሮችን የሚሰጡት ገንዘብ የሰብአዊ መብትን በመጣስ እየተባበሩ መሆኑን የማጋለጥ ስራ ልንሰራ እንችላለን።
ተባብሮ መስራት ለድል ወሳኝነት እንዳለው አስመረውበት ማብራሪያ የሰጡት ደግሞ አቶ ድንበሩ ዘነበ ይባላሉ።
በአካል ሲመዘን ትንሹ ሰው በጉልበት በተደረጉ ግብግቦች ከአንበሳና ከጎሽ በልጦ ዓለምን ሊቆጣጠር የቻለውና ሌሎችንም ግዙፍ አራዊትን በስሩ ያለው በመተባበሩ ብቻ ነው። አንድ ነገር ሁላችንም ሊያስግባባን የሚገባ ጉዳይ አለ። ይኸውም ወያኔ ከማንም በላይ ኢትዮጵያና የኢትዮጵያዊነት ጠላት ነው። ኢትዮጵያ ደግሞ የሁላችን እናት ነች። በዚህ ተስማምተን እንተባበር። ያያሌ ሸፍጦች፣ ገፈር ቀማሽ የሆኑ ምስኪኖች፣ የአሁኑ ፖለቲከኞች የሚነግሩን ከማመን ይልቅ ቀድሞቹ ያታለሉን ማስታወስ እየቀለን አለመተባበር መርጠናል። እባካችሁ እንተማመንና እንተባበር፣ እንተባበርና አብረን እንግደል። እኛ ሰዎች ነን ከዛ በኋላ አብረን በሰላም መኖር የምንችል። ከዚህ ውጭ ያሉት ልዩነቶች ከአብሮ ሞት በኋላ ተነጋግረን እንደምንፈታቸው እንተማመንና ብጤያችን ሁሉ ከዛሬ ጀምሮ ወያኔ ላይ ብቻ እናንሳ። ዜጎቿ የተከበሩባት ኢትዮጵያ ለትውልድ ለማውረስ እግዚአብሔር ይርዳል።
የኢትዮጵያ ፖለቲካ ድርጅቶች በሀገሪቱ ብሔራዊ ዲሞክራሲያዊ ተቋማትን ከመገንባት አንጻር ምን አስተያየት አላቸው? አስረጆች አራት ነበሩ። ዶክተር መስፍን አብዲ ከኦሮሞ ዲሞክራሲያዊና ከኢትዮጵያ ብሔራዊ ንቅናቄ፣ ዶክተር አዚዝ መሐመድ ከግንቦት ሰባት የኢትዮጵያ ብሔራዊ ንቅስቀሳ፣ አቶ ታዘበው አሰፋ ከአማራ ዲሞክራሲያዊ ንቅስቀሳና የሃምሳ አለቃ ብርሃኑ ወልደ ሰንበት ከደቡብ ኢትዮጵያ ዲሞክራሲያዊ ኃይሎች ናቸው። ወቅቱ እርምጃ የምንወስድበት እንጂ የምናወራበት አይደለም ሲሉ ትዝብታቸውን በመግለጽ የጀመሩትን ዶክተር መስፍን አብዲ ላስቀድም። ከኦሮሞ ዲሞክራሲያዊ ግንባርና ከኢትዮጵያ ብሔራዊ ንቅናቄ።
ዛሬ ኢትዮጵያ ከመቼውም ጊዜ በበለጠ ለውጥ አርግዛለች። ይሄ ለውጥ በአብዮት ይምጣ በሪፎርም ይምጣ አናውቅም፣ ግን የለውጥ ወቅት ነው። ይህንን እናያለን። በዚህ ለውጥ ወቅት እንደ ማንኛውም የለውጥ ጊዜ ብዙ ትርምሶች አሉ። እነኚህን ትርምሶች በትክክል ካልተገነዘብን ያልሆኑ ኮንክሉዥኖች ውስጥ እንገባለን። ዛሬ በሶማሊያ ክልልና በኦሮሚያ ክልል ውስጥ ያለውን ግጭት በሶማሌ ሕዝብና በኦሮሞ ሕዝብ መካከል እንደተፈጠረ ግጭት አድርገን የምንወስድ ከሆነ ተሳስተናል። ትልቅ ስህተት ነው ያለው። እንኳንስ በሶማሌና በኦሮሞ በጣም የሚቀራረቡ ህዝቦች መካከል ይቅርና በአንዱ ህብረተሰብ ጎሳ ውስጥም የውሃ የሳር መሬት ግጭቶች ዱሮም አሉ። እነኚህ ግጭቶች የሚፈቱባቸው ሜካኒዝሞችም አሏቸው እና በሶማሊያ ህዝብና በኦሮሞ ህዝብ መካከል የድንበር ግጭት፣ የንብረት ግጭት፣ የመሬት ግጭት የለም። ይሄ ጦርነት ይሄ ግጭት በህወሓትና በኦሮሞ ህዝብ መካከል፣ በህወሓትና በኢትዮጵያ ህዝብ መካከል ያለ ግጭት ነው። ለምንድን ነው ይሄንን የምንለው? 40,000 ሰራዊት ልዩ ጦር የሚባለውን የሚያዘው የትግራይ ጀነራል ነው፣ የቲፒኤልኤፍ ጀነራል ነው። ውጊያውን ያደረገው የሶማሌ ህዝብ አይደለም። ውጊያውን ያደረጉት ይሄ በማዕከላዊ መንግስት የሚታዘዝ ሰራዊት ነው። የውጊያው ስፋት ከላይ ከሐረር ጀምሮ እስከ ደቡብ ቦረና ድረስ የሚዘልቅ ነው። የድንበር ግጭቶች፣ የሳር ግጦሽ ወይም መሬት ግጭቶች በአንድ ጊዜ እንደዚህ አይነት መልክ አይዞም። ይሄ ደግሞ ለምን እንደተጀመረም እናውቃለን፣ ለምን እንደሚደረግም እናውቃለን። የተቀጣጠለውን የህዝቦች አመፅ ሌላ መልክ ለማስያዝ ነው። ከዚህ አንጻር ካልተመለከትነው እንሳሳታለን።
ዶክተር መስፍን አብዲ ሲያጠቃልሉ በአንክሮት ያሳሰቡትም የአብሮነትን ጠቀሜታ ነው።
ዋናው ቁም ነገር ሁሉም ህዝቦች የሚፈቃቀዱበት እና ከዚህ በፊት የነበረው ስርዓት መሰል ማንንም አግላይ ያልሆነ ሁሉም የራሴ የሚለው ሁሉም የኔ ነው የሚለው ሲስተም መመስረት ይቻላል ፍቃደኝነቱ ካለ መስዋዕትነቱ ካለ ለመመስረት ይቻላል የሚል ነው። ጊዜው ግን እየሮጠ ነው። እና በድርጅት ደረጃም ሳይሆን በግለሰብ ደረጃም ዛሬ በየቦታው እየተነሳ ያለውን የአማራውን ንቅናቄ፣ የኦሮሞውን ንቅናቄ፣ በጋምቤላ ያለውን ንቅናቄ በተለየ መልክ በማየት ሳይሆን አገሪቱ ወደ ዲሞክራሲያዊ ሁኔታ ለማሸጋገር የሚደረጉ ንቅናቄዎች ናቸውና ድጋፍ ሊሰጣቸው ይገባል ብለን ሁላችንም አብሮነትን በትግል ጆይን ማድረግ ያለብን ጊዜ ይመስለኛል።
ዲሞክራሲያዊ ተቋማትን ለመገንባት በመጀመሪያ ደረጃ ራሳችን ዲሞክራቶች ልንሆን ይገባል። እኛ ኦሮሞዎች ግራ ቀኙን ተመልክተን መታረም ያለበትን አርመን ለወል ችግሮቻችን መፍትሄ የሚሆነው ዲሞክራሲያዊት ኢትዮጵያን መመስረት ነው ብለን ለመታገል ቆርጠን ተነስተናል። እናንተስ የዚህ ቁርጥ ትግል አካል ሆናችሁ ለመሄድ ነው የምትፈልጉት ወይስ ኦሮሞ ዲሞክራሲ ሊያመጣልን ነው ብላችሁ እጃችሁን አጣጥፋችሁ ቁጭ ብላችሁ መጠበቁን ነው የመረጣችሁት ሲሉም ተሳታፊዎቹን ጠይቀዋል። ዶክተር መስፍን አብዲ አቶ ታዘበው አሰፋ ከአማራ ዲሞክራሲያዊ እንቅስቃሴ ይቀጥላሉ። እስካሁን አሁን ያለውን ስርዓት በሚገባ አልታገልንም። እናንተ ምሁራን ደግሞ ለውጥ ማምጣት ከፈለጋችሁ አገር ቤት ገብታችሁ ታገሉ። በተረፈ እንደቀድሞ መጠላለፍ ሁላችንንም ይዞ ወደ ገደል ይወርዳል ሲሉ መከረዋል።
አማራው ጠቦ አንሶ ወይም የመገንጠል ወይም በሌላ መንገድ አይደለም። አማራው ኢትዮጵያዊ ነው። የሚተሰበሰበውም ኢትዮጵያን ለመታደግ ነው። አይተናል 26 አመት ወያኔ በምንም ነገር አልተሞከረ። አብዛኛው የጎጃም አካባቢ ቡሬ፣ አቸፈር፣ መራዊ፣ ፍኖተ ሰላም በሽማግሌ ነው ለሳምንት የተዳደረው። የወረዳ ካቢኔዎች ልክ ደርግ ሲወድቅ በየዘመዱን ሂዶ በኋላ የተጠናከረ ወያኔ ስልጣኑ መያዝ ሲያውቅ እጅ እየሰጠ እንደገባው የወያኔ ካቢኔ እንደዛ ነበር የተጠበቀው። የታለደ የህቡ ድርጅት የታለ ይሄ ውጭ ያለው ሰው ገንዘቡን ከልጆቹ አፍ እየሞጨቀ ገንዘቡን የሚያወጣበት ከሞርጌጅ መከራውን እያየ ገንዘብ ያወጣበት ታክሲ እየነዳ የተማረው ሰው ገንዘብ ያወጣበት ድርጅቴ ትግሌ ህይወት ያለው የታለ? አልሰራንም። ስንሰራ የኖርነው አንዱን ሲያየ ስንል አንዱን የምናምን ቅጥረኛ ስንል እርስ በርሳችን ስንጠባበቅ ነው። ልክ ለአባባሉ ይቅርታ እንደ ጅብ ሰዎች ነን። ግን እንደ ጅብ ሳንተማመን ጎን ለጎን ነው ስንሄድ የኖር ነው። ወደፊት ደን ወያኔን ከማጥቃት ይልቅ አንዳችን ብንሄድ በአንዳችን መስዋዕትነት ሌሎቻችን ልንወጣጣ ነው ስንጥር የሞከር ነው። ስለዚህ አማራው ብዙ በደል ደርሶብኛል ብሎ ዛሬ በከፍተኛ የሜዲካል ትምህርት የተማሩ በመቀሌ ዩኒቨርሲቲ የተማሩ ከእኔ እድሜ የሚያንሱ ልጆች ትናንትና አማራ ገሎናል፣ አማራ ጨቁኖናል ብለው ካሉ ወገኖቻቸው ግን ታሪክ አይለያየንም፣ ብትገሉንም ግደሉን፣ ብታስሩንም እሰሩን፣ ከወያኔ አትከፉን ብለው ዛሬ ኤርትራ ውስጥ በመሰልጠን ወታደራዊ እንቅስቃሴ በማድረግ በከተማም ከፍተኛ ስራ በመስራት ላይ ይገኛል። ይሄንን ኃይል መሬት እንደ ተቃራኒው ኳስ ሁለት እግር ኳስ ተጫዋች ሲኖር አንደኛው ቡድን በቁመቱ ከፍ ያለ ከሆነ ኳሱን ባየር ላይ ነው የሚያደርገው፣ ምክንያቱም አጭሮቹ በቴስታም በምንም ስለማይደርሱ። ለዚህ አሁን ደግሞ እኛ ከውጭ ኳሱን መሬት ማሳዝ አለብን፣ አገር ቤት ውስጥ ማስገባት አለብን። ይሄን ትግል እነሱን ከእንቅልፋቸው መቀስቀስ አለብን እንጂ ውጭ ሆነን ብናወራ እኔ አሁን ይሄ ሁሉ የተባለው ነገር ትልቅ እውቀት አላችሁ ተምራችኋል፣ ግን ይሄ ሁሉ እውቀታችሁ ሊጠቅም የሚችለው ለትውልዱ አገር ቤት ስትገቡ ነው። እናንተ
ዶክተር አዚዝ መሐመድ ከአርበኞች ግንቦት ሰባትና ከኢትዮጵያ ብሔራዊ እንቅስቃሴ፣ የሐምሳ አለቃ ብርሃኑ ወልደ ሰንበት ከደቡብ ምዕራብ ኢትዮጵያ ዲሞክራሲያዊ ኃይሎችም የዕለቱ ተናጋሪዎች ነበሩ። የሐምሳ አለቃ ብርሃኑ የሚወክሉትን የደቡብ ምዕራብ ኢትዮጵያን ስፋትና የጎሳ ስብጥር ዐይነት አስተዋውቀዋል። ያለውን ሥርዓት ማስወገድ እንጂ አሁን ካለው ሥርዓት ጋር አብሮ መሥራት አይቻልም ሲሉም አስረድተዋል።
የደቡብ ምዕራብ ኢትዮጵያ ሕዝቦች ማለት ምን ማለት ነው? እንግዲህ ደቡብ ምዕራብ ማለት የቀድሞ ከፋ አስተዳደር አካባቢና ክፍለ አገር ነው። በሰሜን በኩል በሸዋ እንዋሰናለን።
በምዕራብ በኩል በኢልዎ ከኢሉባቡርና ጋምቤላ ጋር እንዋሰናለን። በደቡብ ከደቡብ ሱዳን ጋር እንዋሰናለን። በመስራቅ ከአርባ ምንጭ ጋር እንዋሰናለን። ኢትዮጵያ ውስጥ ካሉ ክል ትራይቦች ውስጥ እንደዛ አከባቢ ጭቅጭቅ ያለ ብዙ ቋንቋ ተናጋሪ ጎሳ ቋንቋ ተናጋሪ የለም። እዛ አከባቢ ነው የሚበዛውና በፍጥነት ልጥራላችሁ። የምታውቁት ታውቃላችሁ፣ ለማታውቁ የም፣ ዳውሮ ኮንታ፣ ከፋ፣ ሸካ፣ ናኦ፣ ቤንች፣ ዲዚ፣ ሱርማ፣ ዝልማሙ፣ ሜኒት፣ መጀንግር፣ አኝዋክ፣ ሸኮ፣ ኦሮሞ እንዲሁም በመኖሪያ አካባቢ ምርጫና በስራ በሰፈራ መጥ ወዘተ መጥተው አከባ አካባቢ የሰፈሩ ሌሎች ኢትዮጵያውያን ያሉበት አካባቢ ነው። እነኚህን ሰዎች በዘር ማደራጀት ይቻላል። ስለዚህ በአካባቢ ተደራጅተን የገባውን ቅኝ ገዢ ኮሎኒ ለመታገል እነኚህን ውስጥ ገብተን መስራት ስለሚያስፈልግ ነው። ለምን መደራጀት አስፈለገ? እንግዲህ ያለውን ስርዓት ዲሞክራሲያዊ ስርዓት እንዲመጣ ነው። ከወያኔ ጋር ተደራድሮ አብሮ መስራት ይቻላል ለሚለውን ነገር እኛ አንቀበልም። ለምንድን ማንቀበለው? ለ25 ዓመት አይተናል እና አብረን ለመስራት አንችልም። ስለዚህ ኢትዮጵያ ውስጥ በሚመሰረተው ማናቸውም ስርዓት ውስጥ የተጨቆኑ ሁሉም እኩልነት ላይ የተመሰረተ ህገ መንግስታዊ ስርዓት ለመመስረት በሚደረገው ስርዓት ውስጥ እንዳል እንጂ ወያኔ ካለ እኛ ትግላችን ይቀጥላል እንጂ አይሆንም፣ አይቆምም።
ትግሉ አንድ ብሔረሰብ ሲጠቃ ሌላው እያዳመጠ ሊቀጥል አይችልም። በተናጠል የሚደረግ ጥረት ውጤት አይኖረውምና በህብረት እንንቀሳቀስ ሲሉ ጥሪ አቅርበዋል። የህዝቡን የለውጥ ጥያቄ ከዳር ለማድረስ ተነስተናል ሲሉ ማስረድተዋል። የተከበራችሁ አድማጮች፣ ከ10 በላይ ምሁራን ጥናቶቻቸውን ያቀረቡበትንና በሁለቱ ቀናት በጠቅላላው ከ12 ሰዓት በላይ የፈጀውን ውይይት በ20 ደቂቃ ውስጥ ሁሉንም ማቅረብ የማይሞከር ነው። አጠር አጠር አድርጌ ተሳታፊ ባለሙያዎቹን አስተዋውቄ ላብቃና ለዛሬ ወደፊት በተለያዩ ዝግጅቶች ለማቅረብ እሞክራለሁ። ቀሪውን ወይዘሪት ፋሲካ ወልደ ሰንበትና አቶ ግዛው ለገሰ፣ ዶክተር ዮሐንስ ዘለቀ፣ ዶክተር አየለ ታደሰ፣ ዶክተር አሸናፊ ጎሳይ፣ ፕሮፌሰር ሰኢድ ሐሰን፣ ኮማንደር አሰፋ ሰይፉ፣ ዶክተር ሰማሐኝ ጋሹ፣ አቶ መጥምቁ ዮሐንስ፣ ዶክተር አበራ ሞላ ይገኙባቸዋል። እንዳልኩት በቀጣይ ዝግጅቶች ለማቅረብ እሞክራለሁ። የዛሬውን የማበቃው በጉባኤው ላይ በቀዳሚነትና በስፋት ውይይት የተደረገበትን በኢትዮጵያ የሰብአዊ መብቶች እንዲከበሩ የሚጠይቀውን ለዩናይትድ ስቴትስ ኮንግሬስ የቀረበውን ረቂቅ ሕግ ኤችአር 128 በተመለከተ የቀረበውን ጥሪ በማስታወስ ይሆናል። በዩናይትድ ስቴትስ ልዩ ልዩ ክፍለ ግዛቶች የሚኖሩ ኢትዮጵያውያን በቀጣዮቹ 8 ቀናት ውስጥ በምክር ቤቱ የሚወክሏቸው ተመራጮች ረቂቅ ሕጉን እንዲደግፉ በኢሜይል በደብዳቤና ስልክ በመደወል እንዲጠይቁ ጥሪ ቀርቦላቸዋል። ይህ ዘመቻ ግቡን ከመታ በኢትዮጵያ ዲሞክራሲን ለማምጣት ከፍተኛ አስተዋጽኦ ይኖረዋል፣ 100 ሚሊዮን የኢትዮጵያን ሕዝብም ተጠቃሚ ያደርጋል ተብሏል። ባለፈውና በዛሬው ዝግጅት ኢትዮጵያን አስመልክቶ ለተሰነዘሩ አስተያየቶች መንግሥት የበኩሉን ምላሽ እንዲሰጥ ቀደም ሲልና ዛሬም ያደረግኳቸው ሙከራዎች አልተሳኩም። ባገኘን ጊዜ እናቀርባለን። በዚሁ ላብቃ። በሌላ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ።
ሰለሞን ክፍሌን ለዝግጅቱ አመሰግናለሁ። አድማጮች፣ ከ12 በላይ ምሁራን የጥናት ጽሑፎቻቸውን ባቀረቡበት በዚህ የምክክር መድረክ የተስተናገደውን በሙሉ በዚህ አጭር ዝግጅት ማካተት አዳጋች መሆኑን ጠቁሞ ቀሪዎቹን በቀጣይ ዝግጅቶች ይዞ የሚቀርብ መሆኑንም ሰለሞን ገልጿል። በሚቀጥለው ፕሮግራም የተከታተሉ አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። አሁን እሰጥ አገባ በወቅታዊው የኢትዮጵያ ጉዳዮች ላይ በሚያተኩረውና በትላንትናው ምሽት በተስተናገደው የእሰጥ አገባ ክርክር ፕሮግራም በመጨረሻው የተነሳ አንድ ጭብጥ ዙሪያ ነው ለዛሬ በሂደር ያቆየነውን ምጥን ዝግጅት የምንደረደረው። ተከራካሪዎቹ ከአዲስ አበባ አቶ ኤልያስ ግደይ፣ ከዚህ ከዋሽንግተን ዲሲ አቶ ግዛው ለገሰ ናቸው። በዚህ አዲስ ዙር የክርክር ፕሮግራም ታዲያ በትላንትናው ምሽት ያነሳነውን አንድ ጭብጥ መልሰን እናስታውሳለን። የኤሬቻ አከባበር ስነ ስርዓትና የደቀነውን ስጋት ወደሚመለከቱ ጭብጦች እንድናልፍ ነው። ይህ ባህላዊ ስነ ስርዓት ለታዳሚዎች አደጋ የሚደቅኑ ሁኔታዎች እንዳይፈጠሩበትም ተሰግቷል። የኢትዮጵያ መንግስት በበኩሉ ሰዎች የጦር መሳሪያ ይዘው እንዳይገኙ አግዷል። የአካባቢው ደህንነት አጠባበቅ ተሻሽሏል። የኦሮሚያ ክልል ባህልና ቱሪዝም ቢሮም በበኩሉ ያለፈውን ዓመት የመሰለ አሰቃቂ ሁኔታ አይደገምም ብሏል። በአንጻሩ በስፍራው የሚገኙ ውጥረት መኖሩን የሚናገሩ የአካባቢው ነዋሪዎችም ድምጽ ይሰማልና በሚደረገው ስነ ስርዓት ላይ ባለፈው ዓመት የተከሰተውን የመሰለ አደጋ እንዳይከሰት የሚደረግ ክርክር አድርጉ፣ ሁኔታዎች ላልተጠበቀ የከፋ አዝማሚያ እንዳይዳርጉ። አቶ ኤልያስ ምን ይላል?
ይህ ቅብሰባል በባህሪው ሃይማኖታዊ ነው። የኦሮሞ ህዝቦች ለአምላካቸው የሚለማምኑበት ወቅት ነው። ቀጥል አመት የሰላም የብልጽግና እንዲሆን የሚያደርጉበት ስነ ስርዓት ነው። ይህ ስነ ስርዓት ሃይማኖታዊ ነው። ሃይማኖታዊ እስከሆነ ድረስ ማንኛውም እዛ የሚሳተፍ ሰው ሃይማኖቱን ጠብቆ ለሃይማኖቱ ቀና የሆኑ የሚለማምኑበት የሄደው ሰው ከሆነ ሙሉ በሙሉ ሰላማዊ ነው የሚሆነው። እኔማም ጠብቀው ሰላም ነው የምንሆነው። ከዛ ውጭ ግን እዚህ የፖለቲካ ምህዳር እያለለት ሌላ ቦታ እኒያም ሚዲያ መጠቀም የቻለ እንደዚህ እንደዚህ አይነቶችን እንደ ምሳሌ 97 ላይ ጥምቀቶች፣ ሰልፎች፣ መስቀል አደባባይ ሁሉ የልቅ ቦታ የጠፋ ይመስል የፖለቲካ መልዕክት ማስተላለፊያ ተደርጎ አምናም ቢሆን ኢሬቻ ላይ ያው ኮቨንድ ፌስት ቢሆንም በአንዳንድ ወያኔ ሲል እንደነበረው አደባባይ በሶሻል ሚዲያ ታይቷል። እና እንደዚህ እንደዚህ አይነት ነገሮች ፖለቲካ ሃይማኖት በተቀላቀሉበት በማንኛውም ቦታ ላይ ህዝብን ለአደጋ እናጋለጥ ስለሆነ አሁን ማንኛውም ግለሰብ ማለት ነው በዚህ ወቅት ላይ ሰላማዊ የሆነ ሃይማኖቱን ትክክለኛ ሃይማኖት ስርዓት ካደረግነው ምንም አይነት ችግር የሚፈጠርበት የለም። ከዛ ውጭ ግን ከዚህ ግርግር ወይም ደግሞ ከዚህ ሁኔታ የፖለቲካ ትርፍ አገኛለሁ የሚመጣ ከሆነ ደግሞ መንግስት ቅድም እንዳለው በትክክል ተዘጋጅቶበት ማንኛውም የጦር መሳሪያ ይዞ እንዳይገባ የጠብቅ ቁጥጥር ስለሚደረግ እና ማንኛውም ደግሞ የኦሮሞ ህዝብ በተፈጥሮ ሰላማዊ ስለሆነ እና ሃይማኖቱንም አክባሪ ስለሆነ አምላኩን የምንለማመን እንጂዛ ቦታ የሚሄደው ሌላ የፖለቲካ አላማ ስለሌለ የፈለገ የሚሆን ህዝቦች ቢሆኑ ልክ ጥምቀት እንትን ነው መስቀል አበዳደባባይ ላይ እንደዚያ ሰላማዊ እንደሆነ እዛ ላይ አሁን አንድ ሰው ደማ ፖለቲካ ቢያወራ መፈጠር ቢያሰማ ምን ቢል ይደፈበታል ወይም ደግሞ ነገር ቢሆን። ስለዚህ ትልቁ ቁልፍ አለ ህዝቡ ጋር ነው። ህዝቡ ለወደ ለሃይማኖት ስነ ስርዓት ነው። ስለዚህ ያንተ ወይ ከግርግር አጠርሳለሁ የሚለው ተቃዋሚ ኃይል ትምህርት ያገኘ ይመስለኛል እና እርግጠኛ ነው 100% ሰላማዊ እንደሚሆን ተማምናል።
መልካም። አቶ ግዛው፣
በመጀመሪያ ይሄንን አሁን ያነሳውን ጥያቄ ስንመለከት አሁን አቶ ኤልያስ እንዳሉትና የማዕከላዊ መንግስቱም ይሁን የክልሉ የኦህዴድ መንግስት እንደሚለው አምና የተነሳው አመጽ ወይንም ብጥብጥ ህዝቡ ስላጠፋ አይደለም። ህዝቡ ሰላማዊ ነበረ። ህዝቡ ራሱን ይገልጽ ነበረ። ግድያው፣ መቅሰሉ፣ ገደል መጣሉ የተጀመረው ያምናውም ግድያና ፍጅት የነበረው ህዝቡ ሰላም ስላልፈለገ፣ ሰላማዊ ስላልሆነ፣ ህዝቡ ጸብ አጫሪ ስለሆነ አይደለም። ታሪኩ እውነቱ ይሄ ነው። ይሄ ሊካድ በፍጹም መፈቀድ የሌለበት ነገር ነው። በዚህ አመት ህዝቡ ሰላማዊ እንደሚሆን ባህሉን፣ ሃይማኖቱን እንደ ድሮ በፍቅር እንደሚገልጽ ምንም ጥርጥር የለኝም። ጥርጥር ያለኝ ሁሉን ነገር መቆጣጠር የሚፈልገው የህዝባዊ ወያኔ አርነት ትግራይ መንግስት ህዝቡን በራሱ መሬት ላይ በራሱ አገር ላይ ስሜቱን መግለጽ ይችላል ወይ፣ መግለጽ ይፈቀድለታል ወይ የሚለው ጥያቄ ነው። እዛ ላይ አሁን ከምንሰማው ማስጠንቀቂያ አይነት ነገሮች የሚሰጡት ተገቢነት የሌላቸው ናቸው። የኢትዮጵያ ህዝብ በየትም ቦታ ሄዶ የሚፈልገውን ነገር የማድረግ መብት አለው። እንዲያውም እኔ እንደሚመስለኝ ኢትዮጵያውያን ከቢሾፍቱ ወይንም ከደብረ ዘይት ውጪ ያለን ሰዎች፣ ጎጃም፣ ባህር ዳር፣ ጎንደር፣ አዋሳ ያለን ሰዎች እሬቻን የሁላችንም ባህል ማድረግ አለብን። አምና ለሞተው ወገናችን አንድነታችንን ለመግለጽ በየቦታው ብቻ ሳይሆን ማህበራዊ ሚዲያም እሬቻን የኢትዮጵያ ናሽናል ወይንም ብሔራዊ ቀን ለማድረግና አጋርነታችንን እንድንገልጽ ነው እኔ ጥሪ ማድረገው።
መልካም ትል በዘንድሮ ስነ ስርዓት በዚሁ ጉዳይ ላይ ዳግም ሌላ አልቂትና አደጋ እንዳይከተል ቁጥብነትን ማንኛውንም የኃይል እንቅስቃሴ እንዳይኖር ያሳሰበው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዋች ባለፈው ዓመት በዚህ በእሬቻ ስነ ስርዓት የተፈጸሙ ግድያዎች በዓለም አቀፍ መርማሪዎች እንዲጣሩ ሲል የኢትዮጵያ መንግስት አሳስቧል። ይሄ የተጠያቂነት ጉዳይ በጎንደር በተፈጸመውም በሌሎች የኦሮሚያ አካባቢዎች ከዚህ ቀደም በተፈጸሙትም ሆነ ቀደም ብለን ባነሳነው ሶማሌና የኦሮሚያ ክልል ተዋሳኝ አካባቢዎች ለሞቱት ሰዎች፣ በሶማሌ ውስጥም ለሞቱት ሰዎች የተጠያቂነትን ጉዳይ ጎልቶ እንዲወጣ አድርጎታል። ይሄ በገለልተኛ ዓለም አቀፍ መርማሪዎች ይጣራ የሚለው ሐሳብ ላይ የሰብአዊ መብት ድርጅቱ ጥሪ ላይ ምን አስተያየት አላችሁ? አቶ ኤልያስ። አድማጮች፣ ለቀደመውና ለቀሪው በሚቀጥለው አርብ በመደበኛው ፕሮግራማችን እንመለሳለን። ለአሁኑ ግን እንግዶችን ተከራካሪዎቹን የአዲስ አበባውን አቶ ኤልያስ ግደይንና እንዲሁም በተቃራኒው ከዚህ ከዋሽንግተን ዲሲ አቶ ግዛው ለገሰን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች፣ አሁን ወደ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና
young and innocent then. Do you remember? ሰላም 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 ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች የክብር ሰላምታዬ ከስቱዲዮ 14 በእያላችሁበት ይድረሳችሁ። የምሽት ፕሮግራማችንን የጀመርነው Do You Remember በተሰኘው ተወዳጅ የማይክል ጃክሰን ዜማ ነው። በዛሬው ፕሮግራም ቆየት ያሉ ዜማዎችን ይዤላችሁ ነው የቀረብኩት። ቀጥለን የምናደምጠውም የፓፑን ንጉስ ዜማ ይሆናል። የዜማው ርዕስ You Are Not Alone የተሰኘ ነው። መልካም ቆይታ ከሙዚቃ ቃና ጋር። የማይክል ጃክሰንን ዩ አር ኖት አሎን የተሰኘውን ዜማውን ነበር ያደመጥነው። የተከበራቸው ሙዚቃ ቀን አድማጮች፣ በመቀጠል ደግሞ ማዶና ሃንግ አፕ ትለናለች። ሃንጋ በተሰኘው የማዶናን ዜማ ነበር ያደመጥነው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ካማረኛ ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማረኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን horn@voanews.com ወይንም kanades@voanews.com ብላችሁ ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። የተከበራችሁ ሙዚቃ ቀን አድማጮች፣ አሁንም በቀጥታ ወደ ዜማ ልመልሳችሁና የሪሃናን ሩድ ቦይ የተሰኘውን ዜማዋን እናደምጥላት። ዋይት ሀውስን ለቀው ከወጡ በኋላ ድምጻቸው ተፍቶ የነበረው የቀድሞ ፕሬዚዳንት ባራክ ኦባማ ባለቤት ሚሸል ኦባማ ሰሞኑን በአንዳንድ መድረኮች ላይ ብቅ በማለት በተለያዩ ጉዳዮች ላይ ከህብረተሰቡ ጋር እየተወያዩ ነው። ሚሸል ኦባማ ጊዜያቸውን እንዴት እንደሚያሳልፉ ሲጠየቁ ሙዚቃ እንደሚያደምጡ ተናግረዋል። በተለይም የቢያንሴ ቀንደኛ አድናቂ እንደሆኑ ነው የተናገሩት። የትኛውን የቢያንሴን ዜማ እንደሚወዱ ሲጠየቁ ሁሉንም ዜማዎቿን ወዳለሁ ካሉ በኋላ በተለይ ላቭ ድራውት የተሰኘውን ዜማዋን ደጋግመው እንደሚያደምጡት ተናግረዋል። የተከበራችሁ የሙዚቃ ቀን አድማጮች፣ እኔም ለዛሬ የምሰናበታችሁ በዚሁ ላቭ ድራውት በተሰኘው የቢዮንሴ ዜማ ይሆናል። በሚቀጥለው እስከምንገናኝ ድረስ በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው።
Trying to be fair, and you're trying to be there, and you care, and you're caught up in your permanent emotions, and all the loving I've been giving goes unnoticed, it's just floating in the air. Looky there, are you aware? You're my lifeline and you're trying to kill me. If it wasn't me, would you still feel me? Like on my worst day, or am I not thirsty enough? I don't care about the lights or the beams. Spend my life in the dark, but it's like you and me. Only way to go is up. Skin thick, too tough.
የማጠቃለያ ዜና እናሰማለን። ቱርክ በውጭ አገር ካላት ወታደራዊ ጦር ሰፈር ትልቁን ሞቃዲሾ ውስጥ ዛሬ ከፈተች። የሶማሊያው ጠቅላይ ሚኒስትር፣ የቱርክ የጦር ጀኔራል፣ ሌሎችም ዲፕሎማቶችና ባለሥልጣናት በሥነ ሥርዓቱ ላይ ተገኝተው ነበር። ዩናይትድ ስቴትስ ከሰሜን ኮሪያ ጋር የቀጥታ ግንኙነት መስመር ከፈተች። የፕሬዚዳንት ኪም ጆንግ ኡን ገዢ መደብ የኒውክሌር ጦር መሳሪያ ግንባታውን ለማቆም የሚያስችል ውይይት ለመጀመር ዝግጁ መሆኑን ዋሽንግተን እየመረመረች ነው ሲሉ ቤጂንግ የሚገኙት ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ተናግረዋል። በፖርቶሪኮ የሳን ሁዋን ከንቲባ ካርሜን ዩሊን ክሩዝ ትናንት አርብ ለፖርቶሪኮ የአውሎ ነፋስ ውድመት መንግስትን በቂ ድጋፍ አላደረገም በማለታቸው ፕሬዚዳንት ዶናልድ ትራምፕ ነቀፏቸው። ዩናይትድ ስቴትስ 21 አሜሪካውያን ዲፕሎማቶቿ ሀቫና ውስጥ በደረሰባቸው የጤና መታወክ የተነሳ አስፈላጊ ያልሆኑ ዲፕሎማቶቿን እንደምታስወጣ አስታወቀች። በዲፕሎማቶች ላይ የተገኘው የጤና ጠንቅ ምን እንደሆነ ግን አልተገለጠም። አዲሱ አበበ ነኝ። ዜናው አበቃ።
የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ንጉሡ ታምሬ ጋር ምሽቱን ያስተናገድኳችሁ አሉላ ከበደ ነኝ። በዚሁ ልሰናበት። ነገ እሁድ ከምሽቱ 3 ሰዓት ላይ መልሰን እንገናኛለን። በእኔ በኩል ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.